የሚታወስ ነገር የለም እና ግን በሱ ምሕረት ውስጥ የሆነውን ነገር ብቻ ነው እናስበው። አሁንም ቢሆን ደግሞ እግዚአብሔር አማካሪያችን እና ካውንስል የሚያደርገን እግዚአብሔር ነው። በእግዚአብሔር ቃል ምክር አንድ ላይ ሰዎች ሲሰበሰቡ ኢንፋክት ኤክስፒሪየንስ ማለት ሁሉ ጊዜ እንደምናገር ከስህተት የተማረ ሰው ማለት እንጂ ብዙ እውቀት የበዛለት ሰው ማለት አይደለም። ብዙ ስህተት ሰርቶ ከዛ የተሳሳተው ትምህርት ሌሎች እንዳይሳሳቱ ይረዳል። ያ ነው ኤክስፒሪየንስ የምለው። በስራ አመት 35 አመት አገልግያለሁ እና አይ ሜድ ሰቨራል ሚስቴክስ። አሁን ግን ሌሎች ወጣቶች ሚስቴክ እንዳይሰሩ እረዳለሁ እና ያ ነው እንግዲህ ኤክስፒሪየንስ የምለው። የእግዚአብሔር ስም የተባረከ ይሁን። እንግዲህ እግዚአብሔር እናመሰግናለን። በዝማሬ መልካም ጊዜ ነበረን። ሌላው እንትና ስትጸልይ ማነች መባ ስትሰበስብ የነበረችው እህታችን በመዝሙር እግዚአብሔርን አከበርን፣ እንደገና በገንዘባችን እግዚአብሔርን አከበርን፣ እንደገና በልጆቻችን እግዚአብሔርን አከበርን። እነዚህ ሁሉ እንግዲህ የእግዚአብሔር ስጦታዎች ናቸው አይደለም እንዴ? ወርቅና ብሩም የሱ ነው አይደለም? ከኛ የሰጠነው ነገር የለም። ይሄን ማወቅ አለብን። አሁን ከኛ የሆነ ነገር ምስጋናውም የማን ነው? የሱ ነው። ስለ ስሙና ስለ ምስጋናው ሲል የሚሰራ ይላል እግዚአብሔር ቃል አይደለም? ስለዚህ ከኛ ጋር የሆነ ነገር የሰጠነው ነገር የለም። ልጆችም የምናቸው ይላል ከኪሳችን ያወጣናቸው አይደለም፣ የእግዚአብሔር ልጆች የእግዚአብሔር ስጦታዎች ናቸው ይላል። እግዚአብሔር ረድቶን እንደገና ለሱ ለመስጠት ያብቃን። ጌታ የተመሰገነ ይሁን። ግን አብዝተን መጣር ያለብን እነዚህ ልጆች ሁሉም ክርስቲያኖች ይሆናሉ፣ ሁሉም ወንጌላውያን ይሆናሉ አይደል? እንዳውም እያንዳንዱ ቤተሰብም ጋራንቲ የለውም እነዚህ ልጆች በጌታ ለመሆናቸው እግዚአብሔር ካረዳነ። እስቲ ጌታ ይመስገን፣ አሜን። አዎ። ግን ምንድን ነው ማድረግ የምንችለው? አንድ ነገር መመክረው ለብዙ ቤተሰቦች፣ እኔ ክርስቲያን አባቶችና እናቶች እንዳላቸው ማወቅ አለባቸው። ዱ ዩ ኖ ዋት ኢት ሚንስ? ገባችኋል? ይሄ ነገር ክርስቲያን አባት ወይም እናት ወይም አባትና እናት እንዳላቸው ካወቁ እነዚህ ልጆች በዛ ይኮተኮታሉ። ልጆች አያሙም። እኛ ካላስተማርናቸው አያሙ። የእኔ ልጆች አንድ ነገር ስለ ሰው ስንናገር ለምንድን ነው ስለ ሰው የምትናገሩት ይሉናል። ከእነሱ ብዙ ነገር እንማራለን። እና ክርስቲያን አባትና እናት እንዳላቸው ካወቁ ዩ አር ጋራንትድ። እግዚአብሔር የተመሰገነ ይሁን። ምክንያቱም እግዚአብሔር ታማኝ ነው እና እግዚአብሔር እናመሰግናለን። የመጣ ነው ልንሰጥም ልንወስድም ነው አይደል? ነው ለመውሰድ ብቻ አይደል የመጣችሁ? ምንድን ነው የምትሰጡት? እና ምስጋና ደግሞ በተለይ እንዳልኩት የአንደበታችንን ፍሬ ምስጋና የሚሰዋ ያከብረኛል፣ እሱ ያከብረኛል። የእግዚአብሔርን ማዳን የማሳይበት መንገድ በዛ አለ ነው የሚለው። እግዚአብሔር የተመሰገነ ይሁን። ስለዚህ ከሁሉ በላይ እግዚአብሔርን ለማመስገን የመጣ ነው። ጸሎታችን አንዳንድ ጊዜ ዲስተርብድ ሊሆን የሚችለው ምንድን ነው? ለመውሰድ ብቻ ስንመጣ በማዳኑ ደስታ ውስጥ ከሆንን በዛ ደስታ ወደ እግዚአብሔር ቤት እንሂድ ሲሉ ደስ አለኝ። ለምን? በዛ ብዙ ነገር ስላለን። እግዚአብሔርን የሚፈልግ ልብ ምን ይበለው? ደስ ይበለው። ገና ሲፈልግ እኮ ነው። ምክንያቱም በዛ ውስጥ ፓኬጅ አለ። እግዚአብሔር there is a package of things እንደው ፔቲሽን ይዘን እንደው በዚህም በዛም በዚህም በዛም ስንል ሳይሆን ሲቀር ምክንያቱም ጸሎቱ ተመልሶ ይሆናል። ግን እኛ ኤክስፔክት የምናደርግበት መንገድ የተለየ ሁሉ ነገር ወደሚታይ ነገር ካልሆነ በእምነት ምን ወስደው ካልሆነ ዲሳፖይንትድ እንሆናለን። ሰው ነን። ስለዚህ ለመውሰድ ብቻ ሳይሆን ለመስጠት ምንድነው የምስጋና የአንደበታችን ፍሬ ያውም ምስጋና ለመስጠት ነው። እስቲ አንገቶችን ዝቅ አድርገን አንድ መዝሙር እንዘምራለን። በጣም ጥሩ የመዝሙር የዝማሬ መንፈስ ሲፈስልን ነበር። ጌታ የተመሰገነ ይሁን። እግዚአብሔርን ደግሞ እስቲ እናመስግን። እየጸለይን እንዘምራለን። አቤቱ ጌታችን እስቲ እናመስግን፣ ለውለታ ምላሽ ግበር እንበል። አቤቱ ጌታችን እስቲ እናመስግን፣ ለውለታ ምላሽ ግበር እንበል። ሰይጣን እንደ ስንዴ ሊያበጥረን ሽቶ እምነት ተስፋችንን ሊያጨልም ዝቶ አምርሮ ቢነሳም እጅግ ተቆጥቶ ተረቶ አየነው ባንተ ድል ተነስቶ ስለ እምነታችን ስለ ሕይወታችን የተማገትክልን ተመስገን ጌታችን። አቤቱ ጌታችን እስቲ እናመስግን፣ ለውለታ ምላሽ ክብር እንበል። አቤቱ ጌታችን እስቲ እናመስግን፣ ለውለታ ምላሽ ክብር እንበል። የተጓዝንበትን መንገድ ሊያቋርጥ ጠላታችን አልፎ እንቅፋት ቢያስቀምጥ የተመሸገውን ከፍ ያለውን ቅጥሩን አፈራርሰ ጣልከው ኢየሱስ ተመስገን። አንተ ቅኔ ሆነ መንገድ ታቃናለ፣ የተዘጋውን በር ትከፍትልናል። አቤቱ ጌታችን እስቲ እናመስግን፣ ለውለታ ምላሽ ክብር እንበል። አቤቱ ጌታችን እስቲ እናመስግን፣ ለውለታ ምላሽ ክብር እንበል። የሕዝብን ስድብ ከምድር አስወግደ ከፊታቸውም ላይ እምባቸውን አብስ፣ ራሳቸውን በዘይት በሞገስ ቀብተ በምስጋናቸውም አንተ ትከብራለ። ለታናሹ መንጋ በስቷል ቸርነት፣ ክብር አባታችን ዘላለም ልዑል። አቤቱ ጌታችን እስቲ እናመስግን፣ ለውለታ ምላሽ ክብር እንበል። ሃሌሉያ! ክብር ለስሙ ይሁን። ጌታ የተመሰገነ ይሁን። ሰይጣን እንደ ስንዴ ስምዖን ሰይጣን እንደ ስንዴ ሊያበጥራችሁ አብዝቶ ለመነ። እኔ ግን እምነትህ እንዳይጠፋ ምን አደረግኩ አለ? ስለ አንተ አማለድኩ ይላል። ጌታ የተመሰገነ ይሁን። ስለ ጴጥሮስ ጸልዮአል ጌታ ኢየሱስ ክርስቶስ። ለምን? እምነቱ እንዳይጠፋ። ስለ መብራት ጸልዮአል፣ ስለ ዘገየ ጸልዮአል፣ ስለ ፓስተር ሞልክ፣ ስለ ንጉሴ የተጸለየልን ሰዎች እንደ ጌታ የተመሰገነ ይሁን። ያውም የሚሰማ ጸሎት ነው፣ መለኮታዊ ጸሎት ነው። ስለዚህ በጣም እርግጠኞች መሆን አለበት። ዛሬ ከምናገረው እንትን ጋር ስለሚካሄድ ነው፣ አብሮ ስለሚሄድ ነው። እምነትህ እንዳይጠፋ ደግሞ አንተም በተመለስክ ጊዜ ምን ይላል? ወንድሞችን ስራው የሚበዛው በሁላችሁም ነው የተጠራችሁት። ስለዚህ ስለነዛ ስለጠሩት ሁሉ ደግሞ አንተ ወንድሞችን አበርታ። ወንድም ሆይ ተነስ። ለአንድ ዓላማ ነው የተጠራ ነው። ለአንድ ዓላማ ስለተጠራ ወንድም ሆይ ተነስ፣ በርታ፣ አይዞህ። ምክንያቱም ዓላማችን ምንድን ነው? የእግዚአብሔር መንግስት እንድትሰፋ ነው። የእግዚአብሔር መንግስት እንድትሰፋ እኛም ቦታ አለን እኮ። እንደ አዲስ አበባ አይነት እንዳይሆን ለቦታቱ በሙሉ የፊንላንድ ህዝብ አዲስ አበባ ነው የሚኖረው አይደል 5 ሚሊዮን የሚባለው ቦታ እንዳይጣበብ ግን በእግዚአብሔር ቤት አዳራሹ ሰፊ ነው ጌታ የተመሰገነ ይሁን እና ግን እምነት በጣም ኢምፖርታንት ነው በእምነት የምናረገው ነገር በጣም ብዙ ሰዎች የሚቸግራቸው በጌታ በእግዚአብሔር እምነት ነው እንጂ የምንኖረው ኑሮ ሁሉ በእምነት ስንወጣ ስንገባ በእምነት ነው ሰው ይችላል ብለ ነው አሁን አውሮፕላን ላይ ስሳፈር ብዙ ባየር ላይ ነኝ በየወሩ በያ ይሄ ሰው ላይሰንስ አለው ወይ ብዬ አልጠይቅ ዝም ብዬ ነው የምገባው በእምነት ነው ይችላል በሚል ዋላ ስሙን ተሰማከ ከዚህ ከኢስትም ከዛም ከዚህም ኤኒዌይ ይችላል ተብለስ ተጥቷል በእምነት ነው ነገ ፀሐይ ትወጣለ እምበላውን አገኛለሁ በእምነት ነው እኛ ኢትዮጵያውያን በተለይ አንዴ በጣም አሁን በ በሽምግልና የሚያገለግል ሰው ነው ሌላ ቤተ ክርስቲያን በጣም ወደው ጥሩ ሰው ዩኒቨርሲቲ ያለን እንደዚህ ምግብ ስንበላ እኔ አመሰግንኩ ለከ እሱ አያደርግም ለካ እንዲህ ማረጉ በጣም ጥሩ ነው አለ ግን አለ እውነት ነው አለ እናንተ አፍሪካ ሀገር የሚቀጥለውን ሚል ማግኔት እርግጠኛ ስላልሆናችሁ መጸለይው ጥሩ ነው አለኝ እና እኔ ምንም አልተጎዳም ማለት ስሜቴ አልተጎዳም እንደውም ጥሩ እድል አገኘሁ በጣም ጥሩ ነው አልኩት በርግጣው ነው በእምነት ነው ምንኖረው አልኩት እና ግን አልኩት ምግቡ መኖሩ ብቻ ሳይሆን አሁን እዚህ ስጸልይ ለስለጤንነት የምንጸልይ ምግቡ ቀርቦልኝ ላልበላ ማልችልበት ሁኔታ ይኖራል አልኩት ትኩሳት ላይ 0.5 ከፍ ካለች መብላት አልችልም ትኩሳት የለኝም እኔ 36 ምናምን ሁሉ 37.5 ከሆነ ምግብ መብላት አልችልም እና ደነቀው ምክንያቱም ምናልባት ኦፌንድድ ሆናለሁ ብሎ ፈርቶ ነበር ግን በእምነት የእምነት ነው ግን ዛትስ ፋይን ጥሩ ነው አው ልክ ነው እንደዛ ማሰብ አለብን እግዚአብሔር ካልሰጠን ያለንም ሊወሰድብን ይችላል ከጃችን እኮ አይደለም አው እግዚአብሔር ይጠብቅ እግዚአብሔር ግን አጥራችን ስለኛ ስለንብረታችን ስለልጆቻችን ጠብቀናል እኮ ቅድማ ቢገል አልሰማችሁት ጌታ ሆይ ጠብቀናል እግዚአብሔር ሆይ ጠብቀን እምነት ምናልባት ያልጻፋችሁ ከዚህ ፊት ጻፉ ባለፈው አንድ ጊዜ ከረጅም ጊዜ ከአንድ አመት ከሁለት አመት ጊዜ ተናገርኩት አለ በጣም ስለሚጠቅመኝ ነው እናንተንም ይጠቅማችኋል በድል ህይወት የክርስቲያን ህይወት ለመኖር የድል ህይወት ለመኖር እምነታችሁ ከፍራታችሁ መብለጥ አለ ጻፋችኋል ይሄን ነገር ጻፉት አትርሱት ምክንያቱም ለኔ ስለሚጠቅመኝ ነው አንድ ነገር ሲመጣ በእግዚአብሔር ፕሮሚስ ተጫምቼ በቃ ቆማለሁ ስለዚህ ምንድነው ሂሳብ ሁላችሁም ተመራችሁ ግሬተር ዛን መሆን አለበት ሁሉ ኢኳል አይሆንም አይሰራም ፍርሃትና እምነታችሁ እኩል ከሆነ እንዴ ዲያብሎስ ያችንማ ካገኘ ሁሉ ጊዜ ግን ቶፕ መሆን አለባችሁ በጌታ በክርስቶስ ሁሉን ይችላል ፍርሃት ለፍርሃት ሁሉ አትፍራ ምስ 365 አለ ይላሉ የቆጠረ ሰው በጣም ይገርም ነው ምን አልቆጠረ አው ለየቀኑ አለ እሄ ተጽፏል እና አልቆጠርኩም ግን እግዚአብሔር ይመስገን አልኩ 365 አልፈራም ብለን መቆም እንችላለን እመን እንጂ አትፍራ ስለዚህ እምነታችን ከፍራታችን መብለጥ አለበት always exceeds exceed ማረጋለን እግዚአብሔር ተመሰገነ አው እንግዲህ ይሄ የሚሆነው ምንድነው በእግዚአብሔር ጥበቃ እግዚአብሔር ስለሚጠብቅ ነው አጥር መቼም ሁላችንም እናውቃለን እግዚአብሔር አጥር ሆኖናል ጠብቆናል። ዲቫይን ፕሮቴክሽን ለማሰብ ነው ይህንን ርዕስ የወሰድኩት። ብዙ ቦታ የኢየሩሳሌምን ቅጥር ስናስብ እኛም ደግሞ ኢትዮጵያውያን በተለይ ስለ አጥር ያለን ኮንሴፕት በጣም 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 ቤታችን ካላጠርን እንቅልፍም አይዘን አይደለም። አጥር ኢን ውስጥ ያለውንም ውስጥ ውጭ ያለውንም ውጭ እንዳውም ምን እንላለን ቦታውን አስከብረዋል ወይ ይባላል አይደለም። ቤት የምትሰሩ ሰዎች እኔ ቤት መስራት ብዙ ስቴንሽን አልችልም እና ግን ቤት የሚሰሩ ሰዎች በጣም ብዙ በኢትዮጵያ ቀላል አይደለም። እዚህ እንኳን ሲምፕል ቦታውን አስከብረዋል ወይ አጥር ምንድን ነው ቫልዩብል የሆነ ነገር ማስከብ አይደለም። ሰምታችኋል ይሄን ነገር አስከብረዋል ይላል። አጥሮ ቁጭ ያደርጋል። አሁን ቶሎ ቶሎ ይወስዳሉ መሰለኝ። አጥሮ ቁጭ ያደርጋሉ ሰዎች። ተከብሯል ማለት ነው ሌላ ሰው አይገባም አይደለም። አፓርትመንት ቤቶችና ግቢ ያላቸው ቤቶች እንዴት ነው? እንደፈልጋ ሰው ግቢ ዝም ብላ መሸራሸት ትችላላችሁ? አትችሉም። ኃላፊነቱ የተወሰነ ነው። ሊሚትድ አሉ አንዳንድ ካምፓኒዎችም ኃላፊነታቸው የተወሰነ ይባላል። እንደው ዘውና ማለት አይቻልም። አፓርትመንት ግን ሄዳችሁ መደገፍ ትችላላችሁ። የሰው ቤት ማን መጥቶ ምን ይላችሁ? ምንም አይላችሁ። ግን እኔ ግቢ ውስጥ ገብቶ ቢደገፍ ሰው አጥር ምንድን ነው የሚያሳየው? ቫልዩና ይሄ ነገር የተወሰነ ነው። እዛ ውስጥ ገብቶ ወለም ዘለም ማለት አይቻልም። ማንም ሰው ወደ ሰው ቅጥር ውስጥ ሲገባ በጣም መጠንቀቅ አለበት። ቫልዩ ያለው ነገር ነው። ስለዚህ ይሄን ነገር ስናስብ የዲቫይን ፕሮቴክሽን ስናስብ በተለይ የኢዮብ መጽሐፍ ምዕራፍ 1 እና 2 ላይ ሄደን እምናየው ሐሳብ ይኖራል። የእግዚአብሔር አጥር እንዴት እንደሆነ ብዙ ጊዜ አናስበው። ዝም ብለን እንወጣለን እንገባለን። ግን እግዚአብሔር በምን ነገሮቻችን ላይ አጥር ሆኖ እንደሚጠብቀን ማሰብና ደግሞ በእውነትም የዚህ እውነት ጠላት ራሱ የሚያውቀው የመሰከረው ስለሆነ ነው። መግቢያ አጥቻለሁ፣ መፈናፈኛ አጥቻለሁ። ዓለምን ደግሞ ኬት መጣሃለው እግዚአብሔር ዲያብሎስን ዓለምን ሁሉ በጣም በትቢት የተናገረው እዛ ላይ አይታችሁ እንደሆነ ዓለምን ሁሉ ዞርኳል። ምክንያቱም የእሱ ግዛት ነው። ምንም ችግር የለም፣ ምንም ችግር የለም። በእውነቱ ባሪያዬን ኢዮብን ተመለከትከው ወይ አለ እግዚአብሔር። ወይ የእግዚአብሔር ልጆች ጋር ቆሞ እኮ ነው። እና እግዚአብሔር ስለ ኢዮብ በጣም ስለሚተማመንበት ኢዮብ ተናገረ። እዛ ክፍል ላይ እስቲ ብናነበው ይሻላል። የዚህ ዓለም ገበጅ ደግሞ በተንኮሉ ምን አይነት ነገር እንደተናገረም እዛ ላይ እናገኛለን። ዖፅ በሚባል አገር ስሙ ኢዮብ የተባለ አንድ ሰው ነበር። ያም ሰው ፍጹምና ቅን እግዚአብሔርን የሚፈራ ከክፋትና ከክፋትም የራቀ ነበር። 7 ወንዶች 3 ሴቶች ልጆች ተወለዱለት ነበር። ሀብቱም 7000 በጎች፣ 3000 ግመሎች፣ 500 ጥማድ በሬ፣ 500 እንስት አህዮች ነበር። እጅግ ብዙም ባሪያዎች ነበሩት። ያም ሰው በምስራቅ ካሉ ሰዎች ሁሉ ይልቅ ታላቅ ነበር። ወንዶች ልጆቹም ሄደው በተራ በእያንዳንዳቸው ቤት ግብዣ ያደርጉ ነበር። 3 እህቶቻቸው ከእነርሱ ጋር ይበሉና ይጠጡ ዘንድ እነርሱን ልከው ይጠሯቸው ነበር። የግብዣውም ቀኖች ባለፉ ጊዜ ኢዮብ ምናልባት ልጆቼ በድለው እግዚአብሔርን በልባቸው ሰድበው ይሆናል ብሎ ይልክና ይቀድሳቸው ነበር። ኢዮብም ማልዶ ተነሳ፣ እንደ ቁጥራቸውም ሁሉ የሚቃጠል መስዋዕት አቀረበ። እንዲሁ ኢዮብ ሁሉ ጊዜ ያደርግ ነበር። ከለታት አንድ ቀን እንዲህ ሆነ፣ የአምላክ ልጆች በእግዚአብሔር ፊት ለመቆም መጡ፣ ሰይጣንም ደግሞ በመካከላቸው መጣ። እግዚአብሔርም ሰይጣንን ከወዴት መጣህ አለው። ሰይጣንም ምድር ሁሉ ዞሮት በእርሷም ተመላለስኩ ብሎ ለእግዚአብሔር መለሰ። እግዚአብሔርም ሰይጣን በውኑ ባሪያዬ ኢዮብን ተመለከትከውን? በምድር ላይ እንደ እርሱ ፍጹምና ቅን እግዚአብሔርንም የሚፈራ ከክፋትም የራቀ ሰው የለም አለው። ሰይጣንም ለእግዚአብሔር እንዲህ ብሎ መለሰለት፣ በውኑ ኢዮብ እግዚአብሔርን የሚፈራ በከንቱ ነውን? እርሱንና ቤቱን በዙሪያው ያሉትን ሁሉ አላጠርህልህምን? የእጁን ሥራ ባርክህለታል፣ ከብቱንም በምድር ላይ በስቷል። ነገር ግን እጅህን ዘርግተህ ያለውን ሁሉ ዳብስ፣ በእውነት በፊትህ ይሰድብሃል። እግዚአብሔርም ሰይጣንን እነሆ ለእርሱ ያለው ሁሉ በእጅህ ነው፣ ነገር ግን በእርሱ ላይ እጅህን አትዘረጋ አለው። ሰይጣንም ከእግዚአብሔር ፊት ወጣ ይላል። ክብር ለእግዚአብሔር ይሁን። ምን አለ እግዚአብሔር? ስለ ኢዮብ መልካም ነገርን ተናገረ። የኢዮብን ታሪክ ሳነብ የፋሚሊዬን ታሪክ አስባለሁ። እኛም 7 ወንዶች እና 3 ሴቶች ነው እና እነዛ ሴቶች አጥር ነበርን ለነሱ። 7 ወንዶች ማንም ዞር ብሎ ማያቸው። እኛ ሀገር ወጣቶችን ይጠልፋሉ። የእኛን ልጆች ሴቶች ልጆች አንድ ሰው ዞር ብሎ ካያቸው ዱላች 7ታችንም ይዘን ነበር ሄደ እና አጥር ነበርን ለነሱም ለማለት እና 7 እና 10 12 የተወለድነው ግን 10ችን ሰርቫይቭ እናደርግ ነበር። እና እዚህ ላይ ምንድን ነው የምናየው? በጣም ኢዮብን እግዚአብሔርን የሚፈራ ሰው አለው። በጣም የሚኮራበት ነው እግዚአብሔር። ወዳጄ ያለው አብርሃም፣ ወዳጄ ያለው አብርሃም የእግዚአብሔር ወዳጅ አብርሃምን እንደዛ ነው የምለው ሁልጊዜ። የእግዚአብሔር ወዳጅ ነው የምለው በስሙ የእኛን አብርሃም እንደ ስሙ እና ስም እግዚአብሔር ሲያወጣ ዝም ብሎ አይደለም። እና እግዚአብሔር ወዳጅ እንዳለ እዚህ ላይ እግዚአብሔርን የሚፈራ ሰው ነው። በእውነቱ ስናስበው ደግሞ ቀዳዳ የማይከፍት ሰው ለጠላት ጠላት ጭራሽ ቀዳዳን አይከፍትም። ምንድን ነው ምናልባት ሴቶችና ወንዶች ልጆች ፓርቲ በሚያደርጉበት ጊዜ ወይ ጠጥተው ወይ ሰክረው ወይ ሞቅ ብሏቸው እግዚአብሔርን ሰድበው እንደሆነ ብሎ በቤኔፊት ኦፍ ዳውት የሚያደርገው መስዋዕትን ያቀርባል። ስለ እነሱ ንስሐ ይገባ ነበር። እግዚአብሔር የተመሰገነ። ጭራሽ ቀዳዳ አያስገባም። እና ዲያብሎስ ምንድን ያደረገው? ይመጣል ይሄዳል። ዓለሙን ዞሮ ይመጣል። ኢዮብ ጋር ሲመጣ ቀዳዳ የለም፣ ቤት በኩል ይግባል። እንዴ ምን አለ እግዚአብሔር? ልክ አዳምና ሔዋንን እንዳላቸው ምን አለ? በእውነቱ እግዚአብሔር ከዚህ ፍሬ እንዳትበሉ ብሏልን አላቸው። አይደለ እግዚአብሔርን በጣም ዲሰፕቲቭ ነው ዲያብሎስ። እግዚአብሔር በእውነቱ ምድር ውስጥ አንብቡልኝ፣ በእውኑ ኢዮብ እግዚአብሔርን የሚፈራ በከንቱ ነውን? ለእግዚአብሔር ከሆነ እንደዚህ ብሎ የሚመልስ በከንቱ ነውን? ጥቅማ ጥቅም ስለ መቼም እባብ በተንኮሉ ማረገው ነገር ነው። እግዚአብሔርን ያህልን ታላቅ አምላክ ኢዮብን በጥቅም እንደያዘው አድርጎ ነው። በሀገራችን በአሁኑ ጊዜ ጥቅማ ጥቅም የሚባል ነገር ሰማለሁ። እኛ ለሀገራችን ተምረን ለሀገራችን ብለን ነበር። አሁን ግን የለም። አሁን ጥቅማ ጥቅም ነው እያሉ ሰማለሁ። አዲስ የመጣ ቃል ጥቅማ ጥቅም ይባላል። ጥቅማ ጥቅም ሲባል በግቦ ነገር ነው፣ ማባበያ ማለት ነው። ሳይሰራም ሰው እንደዛ ይቀበላል ማለት ነው። ደሞዙን ሳይሆን እንደዛ አይነት ነገር አለ ማለት ነው። ጥቅማ ጥቅም ይባላል። ግን ዲያብሎስ እንደዛ አለ። ምንድን አደረከው አለ። እንዴ አጥረህ ይዘኸዋል አለ። እሱንም ንብረቱንም አጥረህ ይዘሃል። እግዚአብሔር የተመሰገነ። በእውነት ኢዮብን በእግዚአብሔር አጥር ውስጥ ነበር። በጣም የከበረ ሰው ነው። እግዚአብሔር የሚተማመንበት የእምነት አርበኛ። ስለዚህ እግዚአብሔር በንብረቱና በሱ አድርጎ ነበር። ግን መጨረሻ ላይ መልሱን እንሰጣለን። በእውነት ኢዮብ እግዚአብሔርን የሚፈራ በከንቱ ነውን? ኋላ መልስ እናንተን ራሳችሁን ጠይቁ። ስለ ጥቅማ ጥቅም ነው ወይስ ስለ እግዚአብሔር ታላቅነት ነው? በእግዚአብሔር ፍርሃት ነው። እግዚአብሔር ታላቅ ስለሆነ መመለክ ስላለበት፣ ስለዛ ነው ወይስ በሌላ ነገር ተደልለን ነው? መልሱ ክሊር ነው። ኢዮብ በህይወቱ ዲያብሎስ ጥቃቅን ነገሮች ነው ሊያውቅ የሚችሉ። እሱ ራሱ ፍጡር ነው፣ ዘላለማዊነት የለውም። የእኛን ፊውቸርም አያውቅም፣ ነገ የሚሆነውን ነገር ስለኛ። እሱ ኢዮብን በካላሚቲስ መምታቱን ነው። አራት ክፉ የሆኑ ተደራራቢ፣ የሚገርም ነው። እኔ አንዳንድ ሰዎች፣ የእምነት ሰዎች በዛ የነበሩ፣ እኔ ቢሆን ፈነዳለሁ፣ እንደ ኢዮብ ቢሆን ንብረቱ ሞተ። እንደገና ደግሞ እሱን ገና ትንፋሹን ተሳይ ደግሞ ልጆቹ ሞቱ። በጣም የሚገርም ነው። እኔ ብቻ ለወሬ ነጋሪ እኔ ብቻ ቀረው እያሉ ነው ይመጡት አልነበረ? ለወሬ ነጋሪ እኔ ቀረው፣ ልጆችህም ሞቱ፣ ከብቶችህም ሞቱ፣ አህዮችህም እንደዚህ። ግን ምን አለ? እግዚአብሔር ሰጠ፣ እግዚአብሔር ወሰደ። ስንፍና የለ አጥሩ ቅጥሩ ቀዳዳ ያለ ዲያብሎስ ቤት በኩል ይግባ እንዴ? አጥረህለት ቤት በኩል ልግባ ነ ቤት ገብቼ ላግኝ እንደ ምስት እጅን ዘርጋ አንታል በእግዚአብሔር እቅፍ ያለውን ሰው በልጁ የሚተማመን እግዚአብሔር ምን አለ? ንካስ ውሰድ። ኢዮብ ምን አለ? ያ ሁሉ ነገር ሲሆንበት ባዶ እጁን ሲቀር ከዛ በኋላ ደግሞ የለም ይኸውል እንደ ሁለተኛው ላይ የምናያለን፣ ጊዜ ስለሌለን ማለ አንብቡት። በኋላ ደግሞ በንብረቱ ኢዮብ ደንታ ስላልሰጠው አሁንም እግዚአብሔርን ስለሚያከብር አሁንም በእግዚአብሔር ቅጥር ውስጥ ጥበቃ ውስጥ ስለነበረ እንደገና ዲያብሎስ አሁንም ዘ ሴም ቲንግ ዞሮ መጣ። እዚህ ላይ አንድ ነገር ማሰብ ይኖርብናል። ጠላት ሽንፈቱን ሲመሰክር ፓወሩ በጣም ትልቅ መሆን አለ። ማለት የእግዚአብሔር ወይም ያ ኦፖዚንግ ፓወር ጠላት እንደዚህ በቃ መግቢያ አሁን ኖ አጥረህዋል፣ አጥሩን ፕኔትሬት ማድረግ አልችልም። ጠላት እንደዛ ብሎ ሲመሰክር ድፊቱ የዲያብሎስን ስራ ሊያፈርስ የእግዚአብሔር ልጅ ተገለጠ። እግዚአብሔር የተመሰገነ። ስራው በሙሉ ስለፈረሰ ኃይል ስለሌለው የእግዚአብሔርን ዲቫይን ፕሮቴክሽን አልፎ ሊገባ ስላልቻለ ዲያብሎስ ምንድን ነው ሽንፈቱን ተናግሮ መግባት አልቻልኩም፣ ግን መግባት ብችል አሳያለኋል። እኛ አባቶቻችን ኢትዮጵያውያን ጀግኖች ናቸው። ኢትዮጵያዊ ጀግና ነው በእውነት ለመናገር በዓለም። እኔ አባቴ በጣሊያን ጦርነት ተዋግቷል። ያለምንም መሳሪያ ተዋግተዋል። ከጣሊያኖች ወስደው ነው እንደዚህ ተማግደው እንደ እንጨት እንደ ሳት 30-40 ሺህ ሞተው የተረፈው መሳሪያ ወስዶ ነው የሞቱትና ማን ነው ያሸነፉትና ኢትዮጵያውያን ጀግኖች ነው። ጣሊያኖች ጣሊያኖችን ጠላት ነው የጠላት ወረራ ነው የሚባለው አለም ኢትዮጵያ የጠላት ወረራ ነው የሚባለው ምክንያቱም ያደረጉትን ስለሚያውቁ ነው። እናቴም አባቴም በዛ ጦርነት ውስጥ ነበሩ እና እናቴ ገና 5 ዓመት ልጅ ነበረ እና የጣሊያን መርዝ ጭስ ያመለጠችው ዋሻ ውስጥ ገብታ ነው። የ6 ዓመት ልጅ ነው። አባቴ ደግሞ በጦር ሜዳ ፍልሚያ ላይ ነው እና ሰው ይነግሩን ነበር። ግን ጣሊያኖች በዛ ሌቭል እንኳን ኢትዮጵያውያን ሊያሸንፉ አልቻሉም። ስለዚህ ምን አሉ? እነዚህ አበሾችን በጦርነት ልናሸንፋቸው ነቅን ልናረጋቸው አንችልም። እንኳን እነሱ መልካም ድራቸው ተራራቸው ዋጋ ነው። ከዛ በኋላ ፍንክች ብለው አይደሉም ሁለት ጊዜ ነው ተሸነፈ ታውቃለህ። ራስ አሉላ ጀግኖች ኢትዮጵያውያን መክተው መልሰው ሁለት ጊዜ ይሄንን ታላቅ ወራሪ ጦር አሸንፈው ጠላት ምልኩ ጊዜ ለዛ ነው። እና ጣሊያኖች ብርቱ ጠላቶች ስለነበሩ በአዲስ አበባ ብቻ 30 ሺህ ሰው ገድለዋል። ታሪክ ነው ታነቡከው። ከዛ በኋላ ግን ሽንፈታቸው የማያዳግም ሽንፈት ስለሆነ ምን አሉ? በቃ አበሾችን አናሸንፍም በጦርነት። ሁለተኛ በጦርነት ልናሸንፋቸው አንችልም። ልንገዛቸው የምንችለው በገንዘባችን ነው። አሁን በገንዘብ ግን ይገዙናል ፈረንጆች። ሁልጊዜ ድሃ እንድንሆን ያንን አንብቤ ያለሁ በጣም ነው የገረመኝ። በጦርነት አንችላቸውም። አውሮፓውያን በሙሉ ነው አንችላቸውም። አይቻልም አበሻ። እና ጠላት ይሄንን እንዲህ አይነት ሽንፈትን ሲያወራ ምንድን ነው ያ ኦፖዚንግ ፎርስ በጣም ፓወርፉል ስለሆነ አልችለውም ነው። ዲያብሎስም እንደዛ ነው ያደረገው። ዲያብሎስም የእግዚአብሔርን ስራውን ሁሉ ያፈረሰበትን ጌታን ኢየሱስ ክርስቶስን አልችለውም፣ የናዝሬቱ ኢየሱስ ሆይ ልታሰቃየን ኬት መጣህ? ኬት ጳውሎስንም አውቃለሁ፣ ዲያብሎስ ኢየሱስንም አውቃለሁ፣ እናንተ ደግሞ ማናችሁ አለ። የአስቄዋ ልጆች ኢየሱስ ክርስቶስ እነዛ በሰበኩት ሲሉ አይ ተያዙ አይደለም። ምክንያቱም በእግዚአብሔር ፕሮቴክሽን ውስጥ የሌለ ሰው ምንድን ነው የሚለው የአማርኛችን፣ እንደውም ከእንግሊዝኛና ወደ አማርኛው ሲሄድ ጥላቸው የተለያቸው ይላል። ዘሁልቁ 14 ላይ እግዚአብሔር በጣም በእስራኤላውያን ተናዶ አጠፋቸዋለሁ ካለ በኋላ ሙሴ ሲማልድ እናያለን። በእግዚአብሔር ዲቫይን ፕሮቴክሽን ውስጥ እኔ ዲቫይን ፕሮቴክሽንን አነሳለሁ አለ ማነው ከእስራኤላውያን 10 ጊዜ። እነዚህ ቀይ ባህርን ወይም ልዩ ልዩ ታምራትን አድርጌ ከግብፅ ያወጣኋቸው ሰዎች እንደዚህ ስላመፁብኝ ስላግረመረሙ ስሜንም ስላላስከበሩ ጥበቃዬን አንስቻለሁ አለ። እነዚህን ሰዎች ምን ይላቸዋል? ዘሁልቁ 14 ላይ ጥላቸው ከላያቸው ተገፏል። የእግዚአብሔር ፕሮቴክሽን የሌለው ሰው ጥላው የተገፈፈ ነው። እግዚአብሔር ይመስገን እኛ ግን በእግዚአብሔር ጥላ ስር ነን። ጌታ የተመሰገነ ይሁን። በእግዚአብሔር ጥበቃ ውስጥ በጉያው ውስጥ ነው ያለው። ሌላ ኢሳይያስ 5 ላይ ሄደን እናያለን። እግዚአብሔር በጣም በሰዎች ላይ ቁጣው ሲነድ የሚናገረው ይሄን ነው፣ ጥበቃዬን አነሳለሁ ይላል። ስለዛች ስለ አትክልት ቦታ ማረገውን አውቃለሁ፣ ቅጥሯን አፈርሳለሁ፣ አጥሯን አፈርሳለሁ። ጠላት ይገባል፣ ከብት ይገባል፣ ምን ይረግጣታል፣ ፍሬ ታፈራለች ብሎ ሲጠብቅ 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 ፍሬ ነው። ከዛ በኋላ የማረገውን አውቃለሁ። አሁን ኢሳያስ 5:1-7 ቅጥሯን አፈርሳለሁኝ። ቅጥር የሌለው አጥር የሌለው ንብረት አይደለም። እግዚአብሔር ግን ለሕዝቡ አጥር ነው። ጌታ የተመሰገነ። ለእኛ አጥር ነው። እዚህ ላይ ለኢዮብ እንዳደረገው ለሀብቱ፣ ለንብረቱ፣ ለራሱ፣ ለልጆቹ ሁሉ አጥር ነው። ንካ ለንብረት እግዚአብሔር ወሰደ። እግዚአብሔር ቁርበት ለቁርበት እስቲ ደግሞ እሱን ንካ፣ እሱን ንካው፣ አሁንም ያውልሃል እግዚአብሔር። መቼም እኔ ሁልጊዜ እንደምናገር አሁንም እንዳልኩት እግዚአብሔር የሚገርም ነው። የእግዚአብሔር ጸጋ ግን ሁሉን ያስችላል። እግዚአብሔር ወይ ችግራችን ያስወግዳል ወይ ደግሞ ችግሩን የምንችልበትን ጸጋ ይሰጠና፣ ሁለቱም ግን እኩል ኢፌክቱ ሰይም ነው። ማን ነው በእኛ ሀገር እናቱ ውሃ ልትቀዳ ሄደች፣ እናቱ የሞተች እኩል ያለቅሳሉ። እና ኢፌክቱ ሰይም ነው። የሚገርም ነው። የእግዚአብሔር ጸጋ አንድ ስለሆነ፣ የእግዚአብሔር መንፈስ አንድ ስለሆነ እንደዛ ይሆናል። እና ኢዮብ አሁን የቅርብ ሚስቱ እንኳን ጌታን ሰድበህ ሙት ስትለው ነው ስንፍናን አላስገባም። አጥሩ ቀዳዳ አላደረገም። እግዚአብሔር ለምን ግን እግዚአብሔርን ለምን እንደዚህ ያደረግ ማለት አይቻልም። አሁን ስለ አብርሃም ሳስብ ልጁን ሲሰዋ ያን ልጅህን ሰዋልኝ ሲል ሲሰዋ እናያለን። ኢዮብ ደግሞ እንዲሁ ራሱን ሲመታ በእንትን ስቲል የሚችልን ጸጋ ሰጥቶ ደዛ እናያለን። አይ አም ቬሪ ሰርፕራይዝ። በጣም 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 እና አይ ዶንት ኖ ለምንድን ነው እግዚአብሔር ለምን እንደዚህ ያደረከ። እግዚአብሔር ጻድቅ ነው፣ ግን 42ቱን የኢዮብን መጽሐፍ ስናነብ ኢዮብ ኢን ዘ ፈርስት ፕሌስ ዲያብሎስ ያላወቀው እግዚአብሔር የኢዮብን ንብረት ቤተሰብም እንደሚመልስና ብዙ እጥፍ አድርጎ እንደሚሰጠው አያውቅም። ቅድም ፎርኖሌጅ የለውም እንዳልኩት ዲያብሎስ ስለኛ አያውቅም፣ መጉዳቱን ብቻ ነው። ዛሬ የሚደርስብንን ቁስል እንጂ ቁስላችን ሽሮ የምናገኘውን ክብር አያውቅም። ጌታ የተመሰገነ ይሁን። እግዚአብሔር ግን ያውቃል። እግዚአብሔር ዘላለማዊ ስለሆነ እግዚአብሔር ዘላለማዊ ደስቲኒያችን በሱ ነው። ደስቲኒያችን በጠላት አይደለም፣ ጠላት በሚናገረው ነገር አይደለም ደስቲኒ። እግዚአብሔር ግን መጀመሪያችን መጨረሻችን ያልተፈጠሩ አካላታችን ሁሉ ያውቃል። ዲያብሎስ ይሄንን አያውቅም። ዛሬ እጄ ቢቆረጥ እግዚአብሔር ዲያብሎስ ቆረጥኩት ነው የሚለው። ዲያብሎስ ኢየሱስ ክርስቶስን ገደልኩት ነው ያለው አይደለም። ከሶስት ቀን በኋላ የሚሆነውን ነገር ያውቅ ነበር ነው አይሰማም። የእግዚአብሔርን ቃል ሊሰማ ስለመቼ በጣም የተኩራራ ስለሆነ በትቢት የተነፋ ስለሆነ የእምነት ነገር ወደ እሱ ሊመጣ አይችልም። እና ጌታ ኢየሱስ ክርስቶስ ምንም እንኳን ነፍሱን ስለ ኃጢአተኞች መስዋዕት አድርጎ እንደገና እንደሚነሳ ቢናገርም ለዲያብሎስ ጆሮ ግን ድፍን ነበር። አይደለም እንዴ? አዎ ይሄ ነበር። እና ዛስ ቦታ ሳፍ ይሄን ነገር ስለማያውቅ ኢዮብ ምዕራፍ 42 መስማትንስ ሰምቼ ነበር፣ ግን አሁን ግን አይን ያየች ምንድን ነው ያየው? የእግዚአብሔርን ምሕረት ነው ያየው አይደለም። የበለጠ እንዲያመሰግን ሆነ። ጌታ የተመሰገነ ይሁን። እግዚአብሔር ብዙ እጥፍ ንብረትን ሰጠው። ስለዚህ ሪመምበር ዲያብሎስ ዛሬ በሚያደርስባቸው በሚወረውርብን ፍላጻ ዴስቲኒያችን አጭር እንዳናረግ እድል ፈንታዬ በጌታ በኢየሱስ ክርስቶስ እጅ። ጌታ የተመሰገነ። እድል ፈንታዬ ያን ጻድቅ በእምነት በሕይወት ይኖራል። ለዚህ ነው ስምዖን ስምዖን ሰይጣን እንደ ስንዴ ሊያበጥራችሁ በጣም ድፍረቱ ላበጥራቸው አብዝቶ ለመነ። እኔ ግን ስለ እምነት ለዚህ ነው ስለ እምነታችን ስለ ሕይወታችን የተሟገትክልን ተመስገን ጌታችን የሚለውን መዝሙር እንድንዘምር ያደረግ ጌታ ይባርካችሁ። እንደዚህ ብላን መዘመር አለብን። ምክንያቱም ጠላት ዲያብሎስ እንደዛ ነው፣ አሁንም እንደዛ ነው። ሁልጊዜ የወንድሞቻችን ከሳሽ ይከሳል። እድል ፈንታችን አጭር እንደሆነ ይሞክራል፣ እንደዛ ለማድረግ ይታገላል። ግን አጥሩ ግን ጠንካራ ነው። የእሳት አጥር ናቡከደነጾር ሆይ ስለዚህ ነገር ልንመልስልህ አይገባም። ሲድራቅ ሚሳቅና አብደናጎ ማለት እግዚአብሔር አምላካችን የምናመልከው አምላክ ያድነናል። ባያድነንም እንኳን ነው ምን አለ? ለምስሉ አንተ ሰግድ ነው። ባራና ሙከደን ዘውት ክብሮ ሲናገር ማን ነው ሲያይ በዛ ፊዚካል ፋየር ውስጥ ሌላ ፋየር የዚህን ፋየር እንት ፋየር በፋየር ፋይት ስታደርጉ ጥሩ ነው። ባላንስ ያደርጋል። ኒውትራላይዝ ያደርጋል። ኒውትራላይዝ ይሆናል እና ሶስት ሰዎች ጥለን አልነበረም። አራተኛ ሰው በዛ ያለ የሳት ነበልባል የሆነው ኢየሱስ ክርስቶስ እዛ ውስጥ ነበር። ጌታ የተመሰገነ። እና እነዛ ልጅ ያመኑትን በቅጥር እሳት ይጠብቃቸው ነበር። ይሄውም የማየው ደግሞ ለሱ ብቻ የታየው ነገር ነው። የመላእክት መልክ አለው። ስንት መላእክት ናቸው በዚህና በዚህ እንዳሉ አናይ። አይኖቻችን ይግለጽልን እግዚአብሔር። አይኖቻችን ሲገለጡ ብቻ ነው የራሴን ድክም ይሄ ነው። እና በዛ ሰዓት ውስጥ የሆነው ምንድን ነው? የነዛ ሰዎች ጸጉራቸው አልተቆረጠ። ማን ነው? አልነደደም። ማን ነው? አልሸተተም። የተቃጠለው እሳቱ ጣዮቹ እነዛ ባለጡንቻዎቹ ሰዎች ናቸው። የተቃጠለው የታሰሩበት ገመድ ነው። እነዛ ሶስት ሲድራቅ፣ ሚሳቅ፣ አብደናጎ ጸጉራቸው እንኳን ሳይሸት ከእሳት ውስጥ ወጡ። የእግዚአብሔር እሳት እዛ ስለነበረ ነው። ሞር ፓወርፉል ሰባት ጊዜ ቶን አዎ አንድ ዶ ሰባት ጊዜ አንድ ዶ የእግዚአብሔር እሳት ግን የበለጠ ነው። እግዚአብሔር የተመሰገነ ይሁን። በእሳት ውስጥ ብንጣል፣ ውሃ ውስጥ ብንወድቅ፣ ሞትን ብናሸት፣ እኔ ሳስብ ሁለት ጊዜ ለሞት ነገር ያቸዋል። ሞትን ያሰብኩባት ጊዜ ነበሩ በልጅነቴ ገና 8 ዓመት ሲሆነኝ። ዛሬ 59 ዓመቴ ነው። ስለዚህ 51 ዓመት በፊት ማለት ነው። እና እግዚአብሔር ግን የዛና አሁንም ሳስበው በጣም ይገርመኝ ነው። የእግዚአብሔር ጥበቃ አላማው ስላለ ነው። ስለዚህ ትንሽ ነገር ማለት ነው። እግዚአብሔር ደስቲኒን ስለሚያውቅ በጣም 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 በሚገርም ሁኔታ የተረፈኩት አይ ካንት ኢማጂን። አሁን ሳስብ እንኳን በቃ እንዴት ሊሆን ቻለ ላለ እግዚአብሔርን አመሰግናለሁ። እና የአባቴ የተለየ በቅሎ አለ። በጣም ረጅም ሰው የማያየው ነው። ሰው አያይም። ሰው ከመጣ እንደውም ይመታል። ፊት ለፊት እንደዚህ ነው የሚመታው። ከዛ በኋላ እንቁጣጣሽ ትዝ ይለኛል። ኢቭ ነው ኢቭ አልወድም። ከዛ በኋላ ኢቭ ሲሆን በጣም ነው የምጠነቅቀው። መኪናም ስነዳ እዚህ ተነግጌ ክርስማስ ኢቭ ምናምን ተነግጌ ነው ያን ስለማስብ እና እንትን እኚ እንግዲህ የሀገር ቤት ጉዝጓዝ ምናምን ይባላል። ሰርዶ ምናምን አጭረን ስንመጣ ወንድሜ በጣም ጎበዝ ነው፣ ታላቅ ወንድሜ እና እሱ ይወጣበታል። ሰው ተይዞ ነው የሚወጣው በቅሎ ላይ እና አባታችን አንዴ ከተቀመጡበት በቃ እንደ መኪና ነው የሚሄድ። ማርቸዲስ ማለት እና እዛ ላይ ይቀመጣሉ። አካሄዱ ራሱ የተለየ ነው። ልዩ ትሬኒንግ ያለው በቅሎ ነው እና ግን ሰው ካገኘ ግን በእግሩ ይመታል። በኋላ እኔ ወንድሜን ተው ይለኛል። እምቢ ብዬ እኮ ተው ይለኛል። አሁን ምክንያቱም ሰውነቱ ላይ መቀመጥ አይቻልም። ኮርቻ ላይ ብቻ ነው መቀመጥ ይቻል እና እንትን ስል ወጣሁ። ስወጣ አዲስ ሱሬ ደግሞ ለአመት በዓል ተገዝቶልኛል። እሱ ይዞኝ እንዴት ልውጣ? አንገቱ ያስኩት እንደ ከዛ በአየር ላይ እግዚአብሔር ግን ሲረዳኝ ከርካብ ውስጥ እግሬ ወጣ እና ወደ 10 ሜትር ያህል ተወርውሬ ወደቅኩ። የዛን ጊዜ እርካቡ ውስጥ ቢሆን ኖሮ እግሬ እዛው በእንትን መታኝና ሞት ነበር። ወዲያው ነበር ሞት። ስለዚህ አላስ ጭራሽ ጭራሽ በማይታሰብ ሁኔታ እግሬ ከርካቦ ወጥቶ ከሱ ርቄ ተመልሶ ሲመጣ ወንድሜ ያዘው ሊመታኝ ነበር በእግሩ። እና ያንን አስባለሁ። እግዚአብሔር ምሕረትና ጥበቃ በእውነቱ አናስበውም እንጂ ድሮ ገና ድሮ ብዙ ነገር ሊሆንብን ይችል ነበረ ለማለት ነው። የእግዚአብሔር ስም የተመሰገነ ይሁን። እግዚአብሔር ጥበቃ፣ የእግዚአብሔር አጥር በህዝቡ ዙሪያ ነው እና ለዚህ ሁላችንም ኃላፊነት አለብን። ማንም ከዛ ቅጥር እንዳይወጣ። የጎረቤቱ አጥር ተሰብሮ ቢያይ ዝም ብሎ መሄድ የለበትም ማለት ጥሩ ጎረቤት ከሆነ አረ ወንድም ይሆን አጥርህ እንደዚህ ሆኗል። በእግዚአብሔር ቃል ነው ሁሉ ነገር የሚደፈነው። በእግዚአብሔር ፕሮሚስ አንድ ነገር መናገር ሁላችን የምናምነው ነገር ነው። ዜር ኢዝ ኦንሊ ዛሬ በአሁኑ ጊዜ ሁሉ ነገር አየን። ቴክኖሎጂ ፐርፌክሽን ላይ ነው። እኛ ስልክ ድሮ በአይናችን አይተን የማናውቀው ዛሬ ልጆቻችን ስልክ እንዴት እንደሚሰራ አናውቅም፣ ምንም አናውቅም። ግን አሁን ጊዜው ፐርፌክሽን ላይ ደርሷል። ሁሉን ነገር በተስፋ ነው የኖርነው እናያለን ብለን፣ ግን እግዚአብሔር አልጣለንም፣ አየን። ጌታ የተመሰገነ። ሁሉም ነገር አሳየን እና ግን ይሄ ሁሉ ኃላፊ ነው። የሚገርሙ የእግዚአብሔር ፕሮሚስና እግዚአብሔር ብቻ ናቸው ዘላለማዊ። ጌታ የተመሰገነ። ስለዚህ በእምነት ጻድቅ በእምነቱ በህይወት ይኖራል። በእምነት በእግዚአብሔር ጥበቃ ውስጥ ቅድም እንዳልኩት ኢሳይያስ አንብቡልኝ ባካችሁ እንዳትረሱ፣ ዘህልቁ እነዛን ሁለት ነገሮች ባነብ ይሻለኛል። ዘህልቁ 14ን ያገኘ ሰው ቀድሞኝ ቢያነብም ምንም አይደለም። እኔም ካገኘሁ ደግሞ አንድ ሰው ኢሳያስ 5:1-7 ያውጣልኝ። እና 14 ዘሁልቁ አሕዘል ለሆነ አውጣልኝ። ዘሁልቁ 14 አዎ እርስ በርሳቸውም ኑ አለቃ ሾመን ወደ ግብጽ እንመለስ ተባባሉ። በጣም ካጉረመረሙ በኋላ ሙሴና አሮንም በእስራኤል ልጆች ጉባኤ ፊት በግንባራቸው ወደቁ። ምድርን ከሰለሉት ጋር የነበሩት የነዌ ልጅ ኢያሱና የዮፎኔ ልጅ ካሌብ ልብሳቸውን ቀደዱ። ለእስራኤልም ልጆች ማህበር ሁሉ ዞረን የሰለልናት ምድር እጅግ መልካም ናት፣ እግዚአብሔርስ ከወደደን ወተትና ማር ወደምታፈሰው ወደዚች ምድር ያገባናል፣ እርሷንም ይሰጠናል። ነገር ግን በእግዚአብሔር ላይ አታምፁ፣ እንደ እንጀራ ይሆንልናና የምድሪቱን ሰዎች አትፍሩ፣ ጥላቸው ከላያቸው ተገፏል፣ እግዚአብሔርም ከእኛ ጋር ነው፣ አትፍሯቸው። ሶሪ፣ ያው ጥላቸው ማን ነው? የእነዚህ ጠላት በእግዚአብሔር ፕሮቴክሽን ውስጥ የሌሉ ስለሆኑ ጥላቸው ተገፏል ይላል። የእግዚአብሔር ከለላ የሌለው ሕዝብ ጥላው የተገፈፈ ነው። በእግዚአብሔር ጥበቃ ውስጥ ያለ ግን የከበረ ነው። እግዚአብሔር የተመሰገነ። እንደ ኢዮብ እስከ መጨረሻ ጊዜ ድረስ የጸና እግዚአብሔርን ለማመስገን ድሮ ከነበረው ይልቅ ከፈተናው በፊት ፖስት ቴምፕቴሽን እና ፕሪ ቴምፕቴሽን ኮምፔር አድርጎ መጽሐፍ ቅዱስ ኢዮብ ለበለጠ ምስጋና የቀረበበት የበቃበት ህይወት የእግዚአብሔር ዲቫይን ፕሮቴክሽን። ዲያብሎስ ራሱ የመሰከረው እንዴት ብዬ ልግባ ገብቶም አልሆነለትም። ክብር ለእግዚአብሔር ይሁን። ገብቶም አልሆነለትም። ምክንያቱም የኢዮብ ዴስቲኒ በእግዚአብሔር እጅ ነበር። መታሁት ሲል የድል ባለቤት ሆነ። ጌታ የተመሰገነ። ኢሳይያስ 5ን ያገኘ ሰው አለ? ካላገኛችሁን ያነባል። ከአንድ እስከ ሰባት ጌታ የተመሰገነ ይሁን። አዎ አዎ፣ ጌታ የተመሰገነ ይሁን። እግዚአብሔር የተመሰገነ ይሁን። አዎ፣ እንግዲህ እግዚአብሔር የማይወደውን ሰምተናል። ይሄም የእግዚአብሔር ቃል እግዚአብሔር ቃል ዘላለማዊ ነው፣ የምናከብረው ነው። እግዚአብሔር ግን ሁላችንም በእጁ በአብርሃም እቅፍ ውስጥ አስገብቶ በቅጥሩ ያኖረናል። እየዘለልን እየዘመረን እንኖራለን። ጌታ የተመሰገነ ክብር ለስሙ ይሁን። ስለዚህ በዚህ እንጨርሳለን። በጸሎት መንፈስ ሆነን አንድ መዝሙር ዘምረን እንጨርሳለን ማለት ነው። ኦ ሃሌሉያ! ክብር ለስሙ ይሁን። ከአምላካቸው በቀር ማንንም እንዳያመልኩ ለምስሉም እንዳይሰግዱ እንዳይንበረከኩ ሰውነታቸውን አሳልፈው የሰጡትን ወዳጆቹን ያዳነ በርሱ የታመኑትን የሲድራቅ ሚሳቅ የአብደናጎ አምላክ ለዘላለም ይባረክ፣ ለዘላለም ይባረክ። ሰውነታችሁን ብትሰጡ ሳትሰስቱ እግዚአብሔር ይሰራል፣ አይፋጅም ከቶ እሳቱ። ግን ስሙን አስከብሩ በርቱ፣ ስሙን አስከብሩ በርቱ። ከአምላካቸው በቀር ማንንም እንዳያመልኩ ለምስሉም እንዳይሰግዱ እንዳይንበረከኩ ሰውነታቸውን አሳልፈው የሰጡት ወዳጆቹን ያዳነ በርሱ የታመኑ የሲድራቅ የሚሳቅ የአብደናጎ አምላክ ለዘላለም ይባረክ። ጌታ ተናገረ እኔም ይህንን ብቻ ሰ ኃይል እግዚአብሔር መሆኑን ተገነዘብው እሳቱን ሲያጠፋየው እሳቱን ሲያጠፋ።
የሰራዊት ጌታ እግዚአብሔር አምላካችን ሆይ እናመሰግንሃለን። በዘላለሙ ቃል ኪዳንህ ልዩ ሆኖ በሆነው ጥበቃህ ከእኛ ጋር ስላለህ እናመሰግንሃለን። አምላኬ ሆይ ስለ ወገኖቼ፣ በእነሱ ዙሪያ፣ ስለ ሁላችንም ስለ ሰራኸው አጥር እናመሰግንሃለን። ጠላት ስለማይቋቋመው ጌታ ሆይ ደግሞ አልፎ ሊገባ ስለማይችለው የእሳት አጥር ክብር ለስምህ ይሁን። በልጆቻችን፣ ባለን ነገር ሁሉ፣ በሕይወታችን ጌታ ሆይ እለት እለት እንደ ስንዴ ሊያበጥረን በሚለምነው ጠላታችን ላይ ልዩ ኃይልን ስለተቀዳጀህ እናመሰግናለን። እግዚአብሔር አምላክ ሆይ የዲያብሎስን ሥራ ሊያፈርስ የእግዚአብሔር ልጅ ተገለጸ ተብሎ እንደተጻፈ በእውነትም ስለሆነ እናመሰግናለን። እግዚአብሔር አምላክ ሆይ በድል ስለምንመላለስ በእምነት ጌታ ሆይ እየተቃወምን ይህን ባላጋራችንን ዲያብሎስ ጌታ ሆይ ካለም እየዞረ እግዚአብሔር አምላክ ሆይ በዘዋሪነት የታወቀ የወንድሞችን ከሳሽ ሥራ ስላፈረስክ እናመሰግናለን። እግዚአብሔር አምላክ ሆይ እንደሚያገሳ አንበሳ በዙሪያችን ቢዞር አንተ የይሁዳ አንበሳ ስለሆንክ ተመስገን። እሱ ግን እግዚአብሔር አምላክ ሆይ ድምጹን ቢያሰማ ያንተን ኃይል ሊቋቋም ስለማይችል የሚቋቋምህም ማንም ስለሌለ ትክብር ተመስገን። እግዚአብሔር አምላክ ሆይ በዓለም ያሉ ጌታዬ ይሄንን ስቃይ እንደሚካፈሉ አምነን እግዚአብሔር አምላክ ሆይ በጥብቅ እንድንቃወመው ኃይልህ ይብዛልን። እግዚአብሔር አምላክ ሆይ አንተ የይሁዳ አንበሳ ነህ። እሱ ግን እንደሚያገሳ አንበሳ ይዞራልና ጌታ አምላካችን ሆይ ቢዞር ቢመጣ ጌታ ሆይ አንተ ግን የሳት አጥር ነህ። ተመስገን። ክብር ለስምህ ይሁን። ስለ ወገኖችም ስለ ሁላችንም ስምህን ከፍ ከፍ እናረጋለን በኢየሱስ ክርስቶስ ሕያው ስም አሜን። ጌታ ይባርካችሁ።